የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ከምሽቱ መሰናዷችን አንዱን መርጠን እናስተዋውቃችሁ።
በዘመድጅ በልጅነቴን አፕሮፕሪሊ ሃንድል ተደርጊያለሁኝ እና ለማን መንገር እንደምችል አላውቅም ነበር። የሆነ ኦልሞስት ስለዛ ሰው አክሴፕትድ የሆነ ነገር ነበር በቤተሰብ ውስጥ እንደዚህ ነውኮ ያረጋውልኮ ሱሚል ነገርና እሱን ነገር ካደኩኝ በኋላ ነው ህይወቴ ላይ ያመጣውን ኤፌክት ያየሁት።
በሴቶች ላይ የሚደርሱ ጥቃቶችን የሚያጋልጡ እንቅስቃሴዎችን በማስተባበር ትኩረትን ከሳቡ ወጣቶች መካከል አንዷ የሆነችውን ትዕምርት ሽመልስን የጋቢና እንግዳ አድርገን ይዘናታል። አድማጮች በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምጽ ዋና መስሪያ ቤት ህንጻና የስራ ቦታችንን ከተውሳክ ነጻ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይም የተላለፉ ሊሆኑ ይችላሉ። የዕለቱን መርሃ ግብር በመምራት ጽዮን ግርማ አብሬያችሁ አመሻለሁ። አብራችሁን ቆዩና በዛ ያሉ በመረጃ የተሰነቁ ዘገባዎቻችንን አዳምጡ። አሁን ወደ ቀዳሚው ርዕሳችን እንለፍ። በሴቶች ላይ የሚደርሱ ጥቃቶችን የሚያጋልጡ እንቅስቃሴዎችን በማስተባበር ትኩረትን ከሳቡ ወጣቶች መካከል አንዷ የሆነችው ትዕምርት ሽመልስ ናት የዛሬ የጋቢና እንግዳችን። ከትዕምርት ጋር ሚቱ ስለተሰኘው በሴቶችና ህጻናት ላይ የሚፈጸሙ ወሲባዊ ጥቃቶችን አጋላጭ ድረገጽ እንዲሁም በተያያዥ ጉዳዮች ላይ አጭር ቆይታ እናደርጋለን። ትዕምርት ውይይቱን ያደረገችው ከሀብታሙ ስዩም ጋር ነው። ወደ ውይይቱ።
በጣም አመሰግናለሁ ትዕምርት ሽመልስ እንግዳችን ሆነሽ ስለተገኘሽ። አንቺ እንግዲህ ማህበራዊ መገናኛ አውታሮችን የተለያዩ ለውጦችን ለመፍጠር ከሚጠቀሙ ወጣቶች መካከል አንዷ ነሽ። ብዙ ጊዜ የምትታወቂው ደግሞ በቤት ውስጥ በቤተ ዘመድና በመሰል የሚደርሱ ወሲባዊ ጥቃቶችን ወሲብ ትንኮሳዎችን የሚያጋልጡ ዘመቻዎችን በማነሳሳት ነው በመጀመር ነው። ለምንድን ነው በዚህ ሐሳብ ላይ መንቀሳቀስ የፈለግሽው?
እኔ ብቻዬን አይደለም ይሄን ነገር የመሰረትኩት፣ ሁለት ሌሎች ልጆች አሉና ሶሻል ሚዲያ ላይ ብዙ ጊዜ የምናጠፋው ሶሻል ሚዲያ ላይ ነው። እኔ ብሎገር ነኝ፣ ብሎግ አረጋለሁ። አንቼኒ የሚል የራሴ ፔጅ አለኝ ስለራሴ ህይወት ተመክሮች የማካፍልበትና ሌሎችም ሰዎች አሁን ኢንተርኔትና ሶሻል ሚዲያ ላይ ጊዜ እናጠፋለንና አንደኛዋ ከመስራቾቻችን አንደኛዋ ሌላ የግል ፔጅ አላት እና እዛ ፔጅ ላይ አነጋጋሪ ጥያቄዎችን በሶሳይቲያችን ውስጥ ኢትዮጵያን መሀል አንዳንድ ነገሮች እያነሳች ጥያቄዎች እየጠየቀች ሰዎች መልስ ይመልሱላታል። ስክሪንሻት እያነሳች ፖስት ታደርጋለች። እንደሱ አይነት ልምድ ነበራት እና እዛ ላይ ነው የተጀመረው ይሄ ሁሉ ነገር። ብዙዎቻችን አላሰብነውም ነበረ። እናም የአርኬሊ እንትን ላይፍታይም ላይ የአርኬሊ ፕሮግራም ኤር ያደረገ ጊዜ እኛ ሶሳይቲ ውስጥ ኢትዮጵያውያን ውስጥ እንደ አርኬሊ የመሰሉ ሰዎች አሉ ወይ? ሁ አር ዘ አርኬሊስ ኢን አወር ኮሚኒቲ ብላ ጀመረች። አርኬሊ እንደታወቀው የፖፕ አቀንቃኝ ነው እና ከእድሜ በታች ያሉ አንደር ኤጅ የሆኑ ለአቅመ አዳም ያልደረሱ ሴቶች ላይ ጥቃት በማድረስ የታወቀ ሰው ነው። ላይክ እንደዚህ አይነት ኬዞች አሉት። ከዛ በቃ hundreds በመቶዎች የሚቆጠሩ ታሪኮች ሼር መደረግ ጀመሩ እዛ ፔጅ ላይ የሚያስደነግጥ ሁኔታ እና እኔም ፐርሰናሊ የገጠመኝን ነገሮች ሼር ለማድረግ እስከዛሬ ለቤተሰብ እያሰብኩ ለትዳሪ እያሰብኩ የተጨነቅኩ ያላወጣኋቸው ታሪኮች ነበሩኝና ኢምቦልድንድ ሆንኩኝ፣ ድፍረት አገኘሁኝ። እኔም ታሪኬን ሼር አረኩ። ከዛ ይሄ ነገር በጣም መወራት አለበት፣ አንድ ቀን ብቻ አውርተን የምናልፈው ነገር አይደለም። ሴት የሆነ ዴዲኬትድ የሆነ ለዚህ የተወሰነ ፔጅ ያስፈልገናል። ምንን በለው ሚቱ ኢትዮጵያ ምናምን ተብሎ ከዛ ነው ያደገው። እና ሶስት ነን መስራቾቹ። ጥያቄህን ለመመለስ ለምንድን ነው እንደዚህ ያደረግነው? አገን ሶሻል ሚዲያ ላይ በጣም ጊዜ ይጠፋል። ሰው ኢንፎርሜሽኑን የሚያገኘው አሁን ስልክ መያዝና ኢንተርኔት ብራውዝ ማድረግ ዴይ ቱ ዴይ ስራችን ነው። በሰዓታት ነው የምናወጣው ጊዜና ሰውን ባለበት ቦታ መድረስ እንዳለብን ስለገባን ነው፣ ሞር በሚጠቀመው ጋጀት ማለት ነው።
እንደዚህ መሰል ዘመቻ የሚያስጀምር አሳሳቢ ጉዳይ ነው ወይ? ይሄ በቤተሰብ ውስጥ በቅርብ ዘመዶች የሚደርሱ ወሲባዊ ጥቃቶችና መሰል ጉዳዮች ይሄን ያክል አሳሳቢ ደረጃ ላይ ደርሰዋል ወይ ብሎ የሚያስብ ሰው አለ? እስቲ ምን ያክል አሳሳቢ እንደሆነ የተወሰኑ ነገሮችን ተቃቅሰሽ ንገሪን።
በጣም አሳሳቢ ነው። በልጅነታቸው የደረሱ ነገሮች እስካሁን አመቀው ሳያወጡት በብዛት ደግሞ የኔ ጥፋት ነው ብለው ሼም ይዘው ጊልት ይዘው ማፈርን ይዘው አድገው ህይወታቸው ላይ ደና ደረጃ እንኳን ደርሰው ደስታና ሰላምን ኤክስፒሪየንስ ማድረግ የማይችሉ ሴቶች በጣም በብዛት አሉ። ሼር ከተደረጉት ከተካፈሉት ታሪኮችም የተረዳ ነው እሱን ነው። ልጆች በማይጠረጥሩት ሰው ሊወደኝ ሊንከባከበኝ ይገባል ብለው በሚያስቡት ሰው ሴት ልጆች የሚደርስባቸው ጥቃት በየቤቱ በየጓዳው ያለ ነገር ነው። ይሄንን ንቅናቄ ስንጀምረው በርቱ ጎብዙ ልክ ነው እንዳለንም ሰው በፍጹም የለም ውሸታችሁን ነው የኢትዮጵያን ታሪክ የአበሻን ባህል ቴንት ለማድረግ ወይንም ጠባሳ ለመጣል ብላችሁ ነው ብሎም የገረመውም ሰው አለ፣ ዲናይ ያደረገውም ሰው አለ። ግን አንደኛ ኤቪደንስ የሚሆንልን ሼር የተደረጉት ታሪኮች ናቸው፣ ተመሳሳይነታቸው። እነዚህ ነገሮች ታፍነው ሴቶቹ ወይም የሆነ ቦታ ተወስደው አብዳክት ተደርገው አይደለም እነዚህ ጥቃቶች የደረሱባቸው። በብዛት ሴቶች ብቻ አይደሉም ባይ ዘ ወይ ወንዶችም ናቸው። ያው የሴቶቹን ነው በብዛት ከቨር የምናደርገው እዛ ላይ ስለሆነ በጣም መስራት የሚያስፈልገን ብለን ስለምናምን እንጂ የሁለቱም ጾታዎች ችግር ነው። እና ታሪኮቹ ራሳቸው ይመሰክራሉ በጣም ላስፈላጊነቱና ላሳሳቢነቱ።
ምናልባት የማህበራዊ ሚዲያ ዘመን መሆኑ የማህበራዊ ሚዲያ አማራጮች መብዛታቸው እንደዚህ ያሉ ሀሳቦችን አንስታችሁ ለመወያየት ኃይል ሆኖናል ብላችሁ ታስባላችሁ? በቀደመው ዘመን የማይደረግ አሁን ግን ቴክኖሎጂና እነዚህ አውታሮች መስፋፋታቸው ይህንን ሀሳብ ለማንሳት ምን ያክል ጠቅሟቸዋል?
በጣም ትልቅ ጠቃሚነት አለው። ድሮ ሰው ሰብስበህ በወረቀት ተናግረህ በደብዳቤ ጠርተህ በጋዜጣ አሳትመህ ወይም ቲቪ ላይ ቀርበህ ሬዲዮ ላይ ቀርበህ ብቻ ማውራት የምትችላቸው እነዚህን ነገሮች በአንዴ አንድ ፖስት አድርገህ ታሪክ የሆነ ከሆነ ሰው ታሪክ መጥቶ ታሪኩን ዌብሳይት ላይ በማውጣት ወይም ኢንስታግራም ላይ ወይም ፌስቡክ ላይ በማውጣት ባይ ዘ ታውዘንድስ በጣም በደቂቃዎች ውስጥ ሺዎች የሚቆጠሩ ሰዎች ያዩታል። ማየቱ ብቻ ሳይሆን ደግሞ እዛው ላይ ጥያቄን በመጠየቅ የራሳቸውንም ታሪክ በመስጠት መልስን በመስጠት እርስ በርስ መማማር እርስ በርስ ኢንተራክት የማድረግ ነገር አለ። ሶሻል ሚዲያ በጣም እኔ ይህ የወጣት ልጆች አሳዳጊ ነኝ እና በጣም ሶሻል ሚዲያ አታብዙ ምን አይነት እድሜ መጣ ምናምን ምልም እናት ነኝ አት ዘ ሴም ታይም ግን በዚህ በኩል ሳየው ግን በእንደዚህ አይነት አክቲቪዝሞች ወደፊት እንድንራመድ በጣም አስተዋጽኦ አድርጎልናል።
የአንድ ዘመቻ ወይም የአንድ እንቅስቃሴ ውጤታማነት የሚለካው በማህበረሰቡ ውስጥ ወይም ዘመቻው ባተኮረባቸው የማህበረሰብ አባላት ላይ የፈጠረውን ለውጥ በማየት ነው። ምን አይነት ለውጥ አምጥተናል እስካሁን ድረስ ብለሽ ታስቢያለሽ? በእናንተ በጀመራችሁት ዘመቻ ሰዎች የውስጣቸውን ለመተንፈስ መነሳሳታቸው አንድ ነገር ሊሆን ይችላል። ከዛ ውጭ ግን ጥቃት የፈጸሙ ሰዎች እንደዚህ ያሉ በደሎችን የፈጸሙ ሰዎችን ተከታትሎ ደግሞ ተገቢውን የህግ ቅጣት እንዲያገኙ የሚያደርግ ማነሳሳት ሰርታችሁ ታውቃላችሁ ወይ?
እንግዲህ ወደፊት ወደዛ ነው መሄድ የምንፈልገው። በጣም 6 ወራችን ነው ከጀመርን ይሄንን ነገር እና በጣም በኢንፈንሲው በልጅነቱ ያለ ሙቭመንት ነው። ግን በ6 ወር ውስጥ መድረስ የቻልንባቸው ነገሮች ኢቨን ሃውስሆልድ ስም መሆን ሚቱ ኢትዮጵያ እንዳለ ማወቁ ሰው ታሪካቸውን ሼር ማድረግ መፈለጋቸውና የት እንደሚሄዱ ማወቃቸው ራሱ ትልቅ ወደፊት የሄድነው መንገድ ነው በአጭር ጊዜ ብዬ አስባለሁኝ። ሌሎች በዚህ ሙቭመንት አካባቢ አረጋውያን የሆኑ አንጋፋ የሆኑ ሙቭመንቶች አሉ። እነ ሴታዊት እነ የሎ ሙቭመንት ከእነሱ ጋር በጣም በቅርብ ለመስራት ኢትዮጵያም ሄጄ ጎብኝቻለሁ ቢሮቸው እና በቅርብ ከእነሱ ጋር ፓርትነር ለማድረግና እነሱንም ለማገዝ ታጥቀን የተነሳንበት ሁኔታ ነው ያለው። አንድ ሴት እኔ ብቻ ነኝ ብላ በማሰብ ራሷን ትጎዳ ራሷን ትበድል ወይንም ራሷን ትኮንን የነበረች ሴት ታሪክን የሌላን ሰው ታሪክ አንብባ እኔም እኮ እንደዚህ ሆኛለሁ ብላ ሶሊዳሪቲ ማግኘቱ ወይንም ሪሌት ማድረጉ ብቻ ሳይሆን እንደዚህ አይነት ነገር ሀፕን አድርጎባቸው ኦቨርካም አድርገው ሰርቫይቭ አድርገው ደና ደረጃ ላይ የደረሱትን ሰዎችም ታሪክ በማየት ህይወቷን ማሻሻሏ በጣም ትልቅ ስቴፕ ነው ብለን እናምናለን።
ሀብታሙና ትዕምርት ጥሩ ውይይት እያደረጉ ነው ያሉት። አድማጮች፣ ክፍል አንድን እዚህ ላይ ገታ እናደርገውና ስለ ኮሮና ቫይረስ የጥንቃቄ መልእክት እናሰማችሁ።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማው ትኩሳት ካለው የሚያስለውና የሚያስነጥሰው ከሆነ ባኮን ለከፋ መዘዝ ጊዜና አድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ህክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሱ አፉንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ፣ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገብዎ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችላለች።
በሴቶች ላይ የሚደርሱ ጥቃቶችን በተመለከተ ሀብታሙ ስዩም ከትዕምርት ሽመልስ ጋር የጀመረው ውይይት ይቀጥላል።
እንደዚህ ያሉ እንቅስቃሴዎች ከሚነሳባቸው ትችቶች መካከል አንዱ ምንድን ነው? አንደኛውን ጾታ በዳይ፣ ሌላኛውን ደግሞ ተበዳይ አድርጎ ይመሳል ጉዳይ አለ። በሴቶች ጥቃት ውስጥ ወንዶችም በአውንታዊ መንገድ ሚና እንዲጫወቱ የማድረግ የማነሳሳት ሂደቱ ያነሰ ነው የሚሉ ወገኖች ጥያቄዎች አሉ። ከዚህ አንጻር ወንዶች እናንተ በጀመራችሁት እናንተን የሚመስሉ ዘመቻዎች ውስጥ ሊያደርጉት የሚችሉት አስተዋጽኦ የለም ወይ?
በጣም አለ። አንድ እጅ ብቻውን ማጨብጨብ አይችልም። አብረን የምንኖረው ይሄንን ህይወትና ብዙ ጊዜ እህትም አለኝ ሚስትም አለኝ እናትም አለኝ ሲሉ ሰማለው ወንዶች። ለዛ ብቻ ሳይሆን ሰው በመሆናችን ብቻ እኩልነትን መስበክ መቻል እንዳለብን፣ አብረን ተጋግዘን ነው ይህንን ኑሮ መኖር የምንችለው እና በጣም ብዙ ቦታዎች አሉ። በእኛ በሚቱ ኢትዮጵያ ቮለንቲሮች አሉን፣ ወንዶች ኤዲት በማድረግ አርቲክሎችን ፖስት በማድረግ ሶሻል ሚዲያ ላይ በማርኬቲንግ ምናምን የሚረዱን እና ቦርድ ሜምበሮችም አሉን ወንዶች። ከዛም ጀምሮ ደግሞ ሴታዊቶች የሚሰሯቸው ጥሩ ነገሮች አሉ። አሪፍ አባት ብለው አባቶች ከሚስቶቻቸው ወይም ከእናቶች በርደኑን ወይም ሸክሙን የልጅ የማሳደግን ሸክም ሼር ሲያደርጉ የሚያሳዩ ፎቶዎች እና ታሪኮች በዛ ሀሽታግ ሼር ያደርጋሉ እና በጣም ወንዶችን ጥለን መሄድ አንችልም። ቅድምም እንደጠቀስኩት ይሄ የጾታዊ ጥቃት ሴቶች ላይ ሞር ዴንጀረስ ሞር አስጊ ስለሆነ እና ሞር ራምፐንት ዋይድ ስፕሬድ ስለሆነ ወደ ሴቶቹ አተኮርን እንጂ ወንዶችም የጾታ ተጠቂዎች አሉ። በቤተሰቦችም ሆነ በአሰልጣኞች፣ በአስተማሪዎች፣ በተለያዩ ባመኗቸው ሰዎች የሚደርስባቸው የጾታ ጥቃቶች ወንዶችም ቪክቲሞች ናቸው እና ይሄ የጾታ እንትን አይደለም። የጾታ ፍትጊያ እንዳይሆን ነው የምንፈልገው። ተባብረን አንድ መልስ ማምጣት የምንችልበት ነገር ነው እንዲሆን የምንፈልገው።
የተወሰኑ ማሳያዎችን ብናነሳ ወዳለች ከደረሱች ታሪኮች በጣም ልብሽን የነኩሽ ብዙ ይሆናሉ ብዬ አስባለሁ። መቼም እነሱን ባለን ሰዓት ውስጥ ሁሉም ባንጠቅስም የተወሰነውን ግን እስቲ እንድታስታውሽና እንድታጋሪን ላድርግሽ።
እሺ፣ ዌብሳይታችን ላይ በመሄድ ታሪኮቹን ማንበብ ይቻላል። በጣም በብዛት አሉ እዛ ላይ ታሪኮቹ እና ያው ዌብሳይታችን ላይ ፖስት ማድረጉን ኔሰሰሪሊ እዚህ እንዳወራው መብት ይሰጠኛል ብዬ ላይክ ኤግዛክትሊ እየጠቀስኩኝ እርግጠኛ አይደለሁኝም፣ ግን ጀነራሊ ማውራት የምችላቸው ነገሮች አሉ። ከደረሱን ታሪኮች አንድ የተላከልን ታሪክ አለ። በጣም ከጥሩ ቤተሰብ የወጣች ልጅ ፒያኖ እንዲያስተምራት የተቀጠረላት ሰው አጠገቧ ቁጭ ብሎ ፒያኖ እያስተማራት በአመታት የፈጀ ማንም ያላወቀላት የጾታ ጥቃት ሲያደርስባት እንደነበረና በልጅነት አይምሮዋ የራሷ ጥፋት አድርጋ እንደወሰደችው ቆሻሻ ነኝ ብላ እንዳሰበች ቤተሰቦቿ እንዲሰሙ እንዳልፈለገች ቤተሰቦቿ ቢሰሙም እኔን ይደግፉኛል እኔን ያምኑኛል ብላ ባለማሰቧ ምክንያት ያንን ነገር ኢንተርናላይዝ አድርጋ ወደ ውስጧ ይዛው አድጋ ምን አይነት ትልቅ ሰው ወይ ምን አይነት አደልት እንደሆነች አፌክት ያደረጋት ነገር ፎር ዘ ካይንድ ኦፍ ፐርሰን ሺ ተርንድ አውት ቱ ቢ። ይቅርታ በእንግሊዝኛ ገባሁበት ግን እሱ አለ። አንድ የሚወጣልኝ አንድ በእናት በአባታቸው እጅ የተደፈሩ ሁለት እህትማማቾች አሉ ታሪካቸውን ሼር ያደረጉት እና በቃ ተመሳሳይ እንደዛ ነው። አጎቶች ቤተሰብ ቤቢ ሲተር ኢሊን ቢልጂን ተብሎ የተተወ ካዝን ወጣትም ሆነ ተለቅ ያለ ሰውና ባስደንጋጭ ሁኔታ ፓተርኑ አንድ አይነት ነው። በሚታመኑ ሰዎች በማይጠረጠሩ ሰዎች ነው እነዚህ ነገሮች የተፈጠሩ ያሉት።
የተወሰኑ ታሪኮችን ነው ጉዳዮችን ስትነግሪኝ ባድማጭ ላይ የሚፈጠሩት ጫና አለ። እንዲሁ በዚህ አፍታም ኮ የሚሰማው ሰው የሚሰማው ጫና አለ። አንቺ ግን በርከት ያሉ ጉዳዮች ናቸው የሚመጡብሽ። ተመሳሳይ የተለያዩ ታሪኮች በየቀኑ ይደርሱሻል። የልጅ እናት ነሽ፣ ባለትዳር ነሽ። እነዚህን መሰል ወደ ቁዘማ ውስጥ ወደ ትልቅ ድብርት ውስጥ የሚከቱ ጉዳዮችን በተደጋጋሚ ስትሰሚ ምን እንግባ አድርገሽ ነው ባንቺ ውስጥ ማሳካት የምትፈልጊው ትልቁ ስል ምንድን ነው?
ጥሩ ጥያቄ ነው። በጣም አፌክት ያደርጉኛል ሳነባቸው። እኔ ኢቭን ወደ ራሴ መገጠመኝ ይወስዱኛል። ሂል አድርጌ ድኜ ህይወቴ ውስጥ ያመጣውን ነገር ተቀብዬ ጥሩንም በጎንም ይዤ ሄጃለሁ ብዬ የማስበው ነገር ውስጥ ሁሉ መልሶ የሚወስደኝ ጊዜ አለ። አንዳንዴ እንደዚህ አይነት ታሪኮች ሳነብ ግን ወዴት ወስደዋለሁ? ያንን ህመም፣ ያንን ድብርት፣ ያንን ሻክ ወስጄ አንድ ነገር ማድረግ ከቻልኩ አንድ ስልኳ ላይ ይሄንን ታሪክ አይታ እኔም እኮ እንደዚህ ሆኛለሁ ብላ ሪሶርሶች ለማግኘትኛ ዌብሳይት ላይ መጣ የሆነ ነገር ጥቅም ማግኘት ከቻለች አንድ ሴት ወይም አንድ ወንድ ኢቭን በጭንቅላቷ ሚቱ የሚለው ቃል በጣም ትልቅ ፓወር አለው። እኔም የሚለው ነገር ትልቅ ፓወር አለው። ኢቭን ጀነራሊ ህይወት ራሱ ስንኖር አንተ የምትቸገረውን ችግር እኔ የምቸገረውን ችግር አትቸገርም ብዬ አስባለሁ። እንዲሁ ስንተያይ ለባብሰን ምናምን ችግራችንን የውስጣችንን በሰውነት የሚደርሱብን ነገሮች የመደበቅ ነገር አለ። አውጥተን ስንነጋገር ነው ኮኔክሽን የሚመጣው። ከኮኔክሽን ደግሞ አብሮ ማደግ፣ መሻሻል፣ መማማር አለ እና ወደዛ ወስደዋለሁኝ ኤነርጂን ከሀዘኑም ከድብርቱም አትሊስት ለውጥ ካመጣሁኝ በእንደዚህ ነገር በእንደዚህ በሚቱ ኢትዮጵያም የራሴንም ታሪክ ሼር በማድረግ እሷ ካለፈችውና ደህና ህይወት መመስረት ከቻለች። ብዙ ጊዜ በቃ ወንድን አላምንም የሚል አይነት አፕሮች አለ። የሆነ ነገር ሀፕን ካደረገ በወንድ በታመነ ሰው የጾታ ጥቃት ከደረሰ የወደፊት ሪሌሽንሽፖችን አፌክት ሊያደርግ ይችላል። ግን እኔን የሚያይ ሰው ህይወቷ እንደዚህ ሊለወጥ ከቻለ ራሷን እንዲማሻሻል ከቻለች እኔ እምችላለሁ። ያንን ህይወቴን ታሪኬን አውጥቼ በመናገሬ የረዳኋቸው ሰዎች እንዳሉ ስለማቅ ከድብርቱም ከሀዘኑም ቶሎ ወጣለሁኝ። ልጄን ስታነሳ አዎ ህፃን ልጅ አለችኝ። የባለቤቴም ልጅ አለች፣ የስምንት ዓመት ልጅ። እና እነሱን ኬር ስናደርግላቸው እና ስናሳድጋቸው ፓርቲኩላር እንድንሆን አድርጎናል። ከማጋ ነው የሚውሉት? የት ነው የሚውሉት? ማናላ አካባቢያቸው? እንደገና ደግሞ የሆነ ነገር ቢፈጠር በኋላ መተው እንዲነግሩን እና ሶሉሽን እንድናገኝላቸው ስለምንፈልግ ያንን ሪሌሽንሽፕ ያንን ግንኙነት ካሁኑ ነው የምንሰራው። ነገሮች ጥሩ እያሉ ችግር ሳይፈጠር ምንም ቢሆን መተው ሊነግሩን እንደሚችሉ ሰውነታቸውን ማወቅ እንዳለባቸው ማ በምን መንገድ ከነካቸው ኢንአፕሮፕሪየት እንደሆነ ልክ እንዳልሆነ ለእናት ለአባት መናገር እንዳለባቸው በግልጽ እንነጋገራለን። እና እነዚህን ታሪኮች የሚረዱኝ ከራሴ ታሪክ ጀምሮ እዚ ልጆቼን አስተዳደጌን እንዳሻሽልም ነው።
መጀመሪያ አካባቢ ጠቀስ አድርገሽዋል፣ እሱን ነገር ገፍቼ መሄድ አልፈለግኩም ነበረ። ምናልባት ወደማትፈልጊው ስሜት ወይም ወደማትፈልጊው ትዝታ ውስጥ ለመመለስ ስላልፈለግኩም ጠቅለል ያለ ነገር ንገሪን። አንቺም በእንደዚህ ባለው ወይም ጥቃት ውስጥ አልፈሻለሁ?
አዎ አልፍ ያለሁኝ። እኔ እንዳውም እድለኛ ነኝ ብዬ የማስበው ኦል ዘ ዌይ አልሄደም፣ ቪክቲማይዝድ አልሆንኩም። ግን ኢንአፕሮፕሪየትሊ በዘመድ እጅ በልጅነቴ ኢንአፕሮፕሪየትሊ ሃንድል ተደርግ ያለሁኝ እና ለማን መንገር እንደምችል አላውቅም ነበረ። የሆነ ኦልሞስት ስለዛ ሰው አክሰፕትድ የሆነ ነገር ነበረ ቤተሰብ ውስጥ፣ እንደዚህ ነው እኮ ያደርገዋል እኮ እሱ የሚል ነገር። እና እሱን ነገር ካደግኩኝ በኋላ ነው ህይወቴ ላይ ያመጣውን ኤፌክት ያየሁት በራሴ መተማመን ላይ እኔን በምን አይነት ቪዥን ነው የማየው፣ ማነሽ ትዕምርት የሚለውን ነገር። ከዛ በኋላ ደግሞ ያሉኝን ሪሌሽንሽፖች ቦይፍሬንድም ሆነ ትዳር ውስጥ ያሉኝን ሪሌሽንሽፖች እንዴት ብዬ በሰልፍ ሪስፔክት ማስኬድ አለብኝ የሚለው ላይ ትልቅ ተጽዕኖ አምጥቶ ነበር። እና ካለፈ እና በቴራፒ ፊገር አውት ካደረግኩት በኋላ ነው ይሄን ነገር ያለፈ ነገር ነው ብዬ አክሴፕት አድርጌ ትምህርቱን ይዤ ሂል አድርጌ መራመድ የቻልኩት ወደፊት።
አድማጮች ውይይቱን በምስል ለመከታተል የፌስቡክ ገጻችንን ይጎብኙ። ወደ ተከታዩ መሰናዶ እንለፍ። ሮሃ ባንድ በአሜሪካ ድምጽ ስቱዲዮ በኢትዮጵያ የዘመናዊ ሙዚቃ ባንድ ውስጥ ከፍተኛ ቦታ የሚሰጠውና ከ1973 እስከ 1986 ዓመተ ምህረት ከ200 በላይ አልበም የሰራውን ሮሃ ባንድ ሁለት መስራቾች በአሜሪካ ድምጽ ስቱዲዮ የጋቢና ቪኦኤ እንግዳ ነበሩ። ቤዝ ጊታር ተጫዋቹ ጆቫኒ ሪኮና ባለ ሊድ ጊታሩ ሰላም ሲዩም የሙዚቃ ባንዳቸውን ይዘው በሙዚቃ ያጀቡ ልምዳቸውን አካፍለውናል። የተወሰነውን እናካፍላችሁ።
ሰላም ሲዩም እባላለሁ። የአይቬክስ እና የሮሃ ባንድ መስራች አባል ነኝ እና ሙዚቃ ውስጥ የቆየሁበት ጊዜ ምናልባት አንድ 45 ዓመት ሊሆን ይችላል። እና ይህንንም ደግሞ በጣም ከምወደው ወንድሜ ከጆቫኒ ጋር አብረን ስለነበር ልክ እንደ ቤተሰብ ሆነን ነው አብረን ያደግነው ማለት ይችላል።
ጆቫኒ እስቲ አንተም ለአድማጮቻችን በርግጥ ብዙዎቹ ያውቋችኋልና ሁላችንም እናቃችኋለን እና ግን እስቲ ለአድማጮቻችን አንተም ራስን አስተዋውቅ።
ጆቫኒ ሪኮ እባላለሁ እና ሙዚቃ ዓለም ውስጥ የገባሁት ትምህርት ቤት ሃይ ስኩል እያለሁ ነው። በፕሮፌሽናል ደረጃ እንግዲህ ትምህርቴን ከጀመርኩ በኋላ ከኮሌጅ አይቤክስ ባንድ ውስጥ እንግዲህ ጀመርኩኝ። አብረን እንግዲህ ከሰላም ጋራ ነው የጀመርነው እዛ የዛሬ ኦልሞስት 45 ዓመት አካባቢ ነው። በመናገሩ ግን እድሜያችን እናሳይ ያሳጣል እና ከዛ በኋላ እንግዲህ ከአይቤክስ ባንድ ትልቅ ታሪካዊ ስራ የሰራንበት ባንድ ነበረ። ራሳችንን ደግሞ ያገኘንበትና በተለይ እንግዲህ በዛን ጊዜ መረሳት የሌለበት መሐሙድ አህመድ አምጥተ ነው እኛ ባንድ ውስጥ እንዲሰራ ያደረግ ነው። በክለብ ደረጃ እኛ ነበርን በአይቤክስ ባንድ ውስጥ እና በዛን ጊዜ እንግዲህ መሐሙድ ብዙ ዘፈኖቹ የነበሩት በክብር ዘበኛ የሚጫወቱ ናቸው፣ ለናይት ክለብ አይሆኑም ነበረ። ስለዚህ በትዝታ ጀምረን እነመላመላል እነዚህ ባህላዊ ዘፈኖችን እያመጣን በአዳዲስ መልክ ፎርማትን ለውጠን እንግዲህ ባንዶች በዛን ጊዜ 12 እስከ 16 እስከ 18 ነበሩ። እንግዲህ የክብር ዘበኛ፣ የጥር ሰራዊት ምናምን እንደዚህ እኛ በስድስት ቆጥመ ነው ሙዚቃውን እንግዲህ በዛ መሰረት ነው እንግዲህ እንደገና አደራጅተን ለክለቡ የሚሆንና ለሰው ደግሞ የሚሆነውን እንግዲህ ያዘጋጀ ነው። በዛ ነው አብዮት የተካሄደበት ጊዜ ነው።
ሁለታችሁ ከስንት ጊዜ በኋላ ነው የተገናኛችሁት? ሰላምና ጆቫኒ
የዛሬ እኔ ዛሬ በአንድ ጉዳይ እኔ የዛሬ 8 ዓመት በፊት መላለስ ነበር አሜሪካን ሀገር እና እንግዲህ የዛሬ 8 ዓመት በኋላ ነው እንግዲህ ከአንድ 30 ምናምን ዓመት በኋላ እንግዲህ የተገናኘ ነው።
ለ30 ዓመት ያህል ተጠፋፍታችሁ ቆይታችሁ ነበር ማለት ነው?
ተጠፋፍተን ቆይተን ነበር።
እንደተገናኛችሁ ሙዚቃ መስራት ጀመራችሁ ወይስ ቀጠላችሁ?
ወሬ ምናምን አልነበረም፣ ቀጥታ ወደ ሙዚቃ ነው የገባነው። ጊታራችን አንስተን
መጀመሪያ ወሬ ነው ሲቀልድና እሱ ምክንያቱም እንዲሁ እንደ ሰርፕራይዝ ነው ይመጣል ብለውኝ ኤርፖርት ጓደኞች የኛ ፋኖች አሉ እና ተሰብስበን ነሄድ ነው። ሁሉም ጥግ ይዘው ያዩ ነበር ምን አይነት ስሜት ይኖራቸዋል በሚል እና ፎቶግራፍ ሁሉ አለ። ተቃቅፈን መቼም ለስንት ደቂቃ ነው እንትን ያልነው እና ትንሽም እንባ ምናምን አልነበረ እና በጣም ነው ደስ ያለኝ እሱን በማግኘት ማለት ነው።
እንግዲህ ባለ ታሪኮቹ እናንተ ናችሁ ካነበብ ነው እና ከዚህ ቀደም ከተነገረው ታሪክ እንደሰማ ነው በደሃላክና አይቤክስ የነበራችሁ የሙዚቃ ባለሙያዎች ናችሁ። አንድ ላይ ሆናችሁ ሮሃ ባንድን ያቋቋማችሁት አሁን በኢትዮጵያ የሚገኙት ዳዊት የፍሮን ጨምሮ ከዛ ደግሞ በግል ህይወቱ በመኪና አደጋ ያለፈው ተክሌ ተስፋዝጊን ጨምሮ አንድ ላይ ሆናችሁ ያቋቋማችሁት ሮሃ ባንድን ከዛ ለ13 ዓመት ዘለቃችሁ ከዛ ደግሞ ፈረሰ። ለምንድን ነው የፈረሰው ከሚ
ሎስቲን ጀመር ለነገሩ መፍረስ ሳይሆን እንደው በበቃኝ ነው እንግዲህ ወጣ ነው። ምን ለማለት ነው እሱ ጊዜው 13 ዓመት ነው አብረን የሰራንም። በምንሰራበት ጊዜ እንግዲህ ሁሉም የራሱን ደግሞ አቅጣጫ እያያዘ ሄደ። እንግዲህ በሌላ ስራም በትምህርትም እንግዲህ ብዙዎቻችን የተማርን ስለነበረ እንግዲህ ስራ መስካችንን ወደዛ እያተኮርን ሄድን። ፕላስ ደግሞ እኛ ራሳችን እንደው በውስጣችን በቃ ያለንን ሰተናል። እስቲ ካሁን ወዲያ ደግሞ ሌላው ደግሞ መድረኩን ለቀቅ እናርግና ምክንያቱም 13 ዓመት በጣም ቀላል ጊዜ አይደለም የኢትዮጵያ ሙዚቃ መቆጣጠር ማለት። እንግዲህ ከ250-60-70 በላይ ካሴቶችን ነው የሰራ ነው እንግዲህ አልበሞችን ነው የሰራ ነው። አዎ በጣም ብዙ ነው። በዚህና አመት ይሄን ሁሉ መስራት እንግዲህ አይ ቲንክ ትልቅ ሬከርድ ነው እንደው በኢትዮጵያ ሙዚቃ ውስጥና የኛን አሻራ እዛ አስቀምጠን ነው የወጣ ነው። ስለዚህ በመጨረሻ ደግሞ እንግዲህ እንዳልኩሽ አሁን እስቲ ሌላው ደግሞ እድልም ያገኝበት እኛኛም ደግሞ ትንሽ ገለል ምንለው መንገድ ፕላስ ደግሞ ወደ መጨረሻው አካባቢ የሙዚቃው ቢዝነስ ተለወጠ ማለት ከባንድ ሞድ ትንሽ ለለውጥ ተብሎ እንግዲህ አንድ ሁለት ወይንም ሶስት ሰው ሆኖ በኪቦርድ ምናምን መስራት ተጀመረ እንግዲህ ያሞራ ባንድ ይባላል እንግዲህ ያው ያ ሲጀመር ግዜ እንግዲህ እስቲ ብለን እንግዲህ እኛም ወጣለን እንግዲህ ግን አሁን ደስ የሚለው የኛን አሻራ በመከተል ከብዙ አመት በኋላ ሁሉም ነገር ተመክሮ አሁን ወደ ባንድ ደግሞ እየተመለሰ ነው። አሁን
ደው ከእናንተ ጋር እንዳላችሁት ቀድሞም ስለየጀመረ ስለሆነ ህይወቱም በመኪና አደጋ ስላለፈ የተክሌ ተስፋዝጊ በ79 ዓመተ ምህረት መሰለኝ አይደለ ህይወቱ ያለፈው በኢትዮጵያ አቆጣጠር። አዎ ድራም የሚጫወት ነበር ሙዚቀኛም ነበርና በጣም የሚወደዱ ዜማዎች አሉት። ለምሳሌ ፍቅር የተለመኒ ከምድላይና እንደው ለማስታወስ ያህል ስለሱስ እንደው ስለባህሪው አጭር ነገር ነግረህን ሙዚቃውን ለአድማጮቻችን ብናሰማው።
ተክሌ ተስፋዝጊን እንግዲህ ማውቀው ድሮ አስመራ አብረን ሆነን ነው። እንዲያውም የመጀመሪያ የኔ ባንድ ብላክ ሶል ባንድ ይባላል እነ ተክሌ ያቋቋሙት ባንድ ነው የነበረው። ሶ አዲስ አበባ ቱር ለማድረግ ይመጡና እዛ እንገናኛለን ለሁለተኛ ጊዜ ማለት ነው። ከዛ በኋላ ግን አይቤክስ ባንድ እያለን የትግርኛ ሰርግ ብዙ ሰው ስለሚጠይቀን ማህሙድም ትግርኛ የተጨመረበት ሙዚቃ ስለሚፈልግ ተክሌን አስገባ ነው እና አይቤክስም አብረን ሰራ ነበርና ጸባዩን በተመለከተ ተክሌ በጣም በጣም ትሁት ሰው እና ስነ ስርዓት ያለው ሰው በጣም ወንድሜም ነበር ለኔ። ለባንዱ ደግሞ በጣም ትልቅ አክብሮት የነበረው ነው። ህይወቱ ማለፉ መቼም በጣም ሁላችንም አሳዘነን። እስካሁን አስታውሰዋለሁ። አሁን እንደውም ተውኩት እንጂ ድሮ ፍቅር የተለመኒ ስሰራ አለቅሳለሁ። ምንም ባይ ዝም ብሎ ነው የሚወርደው እና በጣም ግሩም ሰው ነው የነበረው። ስላስታወስሽው ደግሞ እግዚአብሔር ይስጥልን።
እስቲ በሙዚቃ ደግሞ እናስታውሰው። የዚህን ውይይት ሙሉ ክፍልም በምስል በዩቲዩብ በዌብሳይት እና በድረገጻችን ላይ ታገኙታላችሁ። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 202-205-9942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢና ቪኦኤ ብላችሁ መልእክት ካስቀመጣችሁ ይደርሰናል። እንግዲህ የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። ሰላም ለእናንተ ይሁን። Go!
Ma fuori in te sanaga di c'è una casa.